The Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሰላም ጤና ይስጥልን። እንደምን አምሽታችኋል የተከበራችሁ አድማጮች። ከአሁን 3 ሰዓት እስከ 4 ሰዓት የምናስተላልፈውን የቅዳሜ ሐምሌ 14 2010 ዓመተ ምህረት ምሽት ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። ስርጭታችን እንደወትሮው ባለም ዜናዎች ይከፈታል። ከዚያም ወቅታዊ ጉዳዮች ላይ ያተኮሩ ውይይቶች ይኖሩናል። እናስተዋውቅ።
ይሄ የወደብ አጠቃቀም ለብቻው አይታይም። ከኢንዱስትሪላይዜሽን ጋር ተያይዞ ይታያል። ከቱሪዝም ጋር ተያይዞ ይታያል። ለምሳሌ የምጽዋ ቢች ንጹህ ቢች ነው፣ ግን አንዳንድ ቦታ ላይ ደርቲ የሆነ ቢች እንኳን ማአት ቱሪስት መጥቶ ይጎበኛል።
የኢትዮጵያ አየር መንገድ ወደ አስመራ ባደረገው የመጀመሪያ በረራ ልዑካን መርተው የሄዱት የቀድሞ የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከአስመራ ዘጋቢያችን ጋር ካደረጉት ቆይታ የወሰድነው ነው። ለምሽቱ ተዘጋጅቷል። ከዚያም
ሀገሪቷን ነጻ ምርጫ ለማብቃት ወሳኝነት አለው። ነጻ ምርጫ እንዲኖሩ ነጻ ተቋማት ያስፈልጋል። ነጻ ተቋማት ደግሞ እንዲኖሩ ገለልተኛ መንግስት ያስፈልጋል። ገለልተኛ መንግስት በምንልበት ጊዜ ከፖለቲካ ድርጅቶች የቴክኖክራቶች መንግስት ማለት አይደለም። የተለያዩ የፖለቲካ ድርጅቶች አንድ ላይ ተጣምሮ የሚሰሩት መንግስት ነው። ስለዚህ ኢህአዴግን ጨምሮ
ጋዜጠኛ እስክንድር ነጋ ወደ ኢትዮጵያ ከመመለሱ አስቀድሞ ለዝግጅት ክፍላችን ከሰጠው ቃለ መጠይቅ ላይ የተቀነጨብነው ነው። አብራችሁ እንድታመሹ በአክብሮት ነው የምንጋብዘው። አሁን ወደ ዓለም ዜና እንላለን።
እንደምን አመሻችሁ አድማጮቻችን። ዜናውን ማቀርብላችሁ አዳነች ፍስሃዬ ነኝ። የዩናይትድ ስቴትስ መንግስት እንዲሁም የግል ዘርፍ የስለላና የጸጥታ ባለስልጣኖች ላለፉት በርካታ ወራት የሩሲያ ሳይበር ጥቃትና ማህበራዊ ሚዲያን በመጠቀም ተጽዕኖ ለማሳደር የምታደርገው ጥረት ማዝገም አስገርሟቸዋል። እስካሁን ባለው ጊዜ አቻምና የምርጫ ዘመቻ ይካሄድ ከነበረበት ወቅት ጋር ሲነጻጸር ሩሲያ በአሜሪካ የድምፅ አሰጣጥ ስርዓት ሰርጻ ለመግባት ስትል ኮምፒውተር ስርሰራና የሐሰት ወሬ የመንዛት ተግባሯ እንደቀነሰ ታውቋል። አንዳንድ ሰዎች የሩሲያው የቡርቦራ ተግባር የቀነሰው የተሻለ ዝግጅት በመደረጉና የማህበራዊ ሚዲያ ኩባንያዎች የሩሲያን ጥረቶች ለማክሸፍ የሚያስችላቸው የተሻለ የሳይበር መሳሪያ በማግኘታቸው ነው ይላሉ። የምዕራቡ ዓለም የስለላ አገልግሎቶች ግን ሩሲያ በሳይበር ከማጥቃት ይልቅ በተግባሩ በተሰማሩ ሰዎች መተማመኑን በመምረጧ ሊሆን ይችላል የሚል ስጋት አንጸባርቀዋል። ሐማስ ከእስራኤል ጋር ያለው የተኩስ ማቆም ስምምነት እንደተጠበቀ ነው ሲል ዛሬ አስታውቋል። ሐማስ ይህን ያለው ለወራት ያህል የውጥረት ሁኔታ እየከረረ በሄደበት ወቅት ነው። ዛሬ ማለዳ ፍልስጤማውያን ድንበሩን ለማለፍ በሞከሩበት ወቅት ግን አንድ የእስራኤል ታንክ በሐማስ ናቁጣ ላይ ተኩሷል። የሞተ ሰው ካለ አልተገለጸም። ግብጽና የተባበሩት መንግስታት ድርጅት ባደረጉት ጥረት መሰረት በእስራኤል ወረራና በፍልስጤማውያን አንጃዎች መካከል ወደ ቀድሞ መረጋጋት ለመመለስ ስምምነት ላይ ደርሰናል ሲሉ የሐማስ ቃል አቀባይ ፋውዚ ባርሁም ገልጸዋል። የተኩስ ማቆም ስምምነት እንደቀጠለ ዛሬ የተገለጸው በጋዛ ድንበር ላይ አንድ እስራኤላዊ ወታደርና አራት ፍልስጤማውያን ከተገደሉ በኋላ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ፖምፔዮ ዓለም አቀፍ ማህበረሰብ አሁንም ቢሆን ሰሜን ኮሪያ ከኒውክሌር መሳሪያ ነጻ እንድትሆን መግፋት ይኖርበታል ብለዋል። ፖምፔዮ ትላንት ኒውዮርክ ከተማ በሚገኘው የተባበሩት መንግስታት ድርጅት ጽህፈት ቤት የተለያዩ ስብሰባዎች ካደረጉ በኋላ ግባችን እንዲሳካ ጥብቅ ማዕቀቦች መተግበር ይኖርባቸዋል ሲሉ ለጋዜጠኞች ተናግረዋል። ፖምፔዮ ከደቡብ ኮሪያ አቻቸው ካንግ ዮንግ ዋንና ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ጋር በተናጠል ተገናኝተው ተነጋግረዋል። በያዝነው ወር ወደ ሰሜን ኮሪያ ስላደረጉት ጉዞ ለመንግስታቱ ድርጅት የጸጥታ ምክር ቤት ዘገባ አቅርበዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ካሜሩን በገባው የኮሌራ በሽታ ምክንያት ቢያንስ 24 የሚሆኑ ሰዎች ሕይወታቸውን አጥተዋል። በማዕከላዊ አፍሪካ ሀገር በብዙ መቶዎች የሚቆጠሩ ሰዎች በፍጥነት ወደ ተለያዩ ሆስፒታሎች ተወስደዋል። በሽታው በአንዳንድ ሁኔታ ከናይጄሪያ የተዛመተ ሊሆን ይችላል የሚል ስጋት ስላለ ከቦኮ ሐራም የሚሸሹትን ስደተኞች ሊያጠቃ ይችላል የሚል ስጋት አለ። የካሜሩን ሰሜናዊ ክፍል የጤና ጥበቃ ከፍተኛ ባለስልጣን አራቦ ሳይዶ ከሁለት ወራት በፊት ከናይጄሪያ ጋር በሚዋሰነው ካሜሩን ድንበር ኮሌራ እንደገባ ተገልጾ ነበር ብለዋል። ከዚያ በኋላ በሽታው እንደተዛመተ ተቆሟል። UN AIDS በሚል ሀጽሮት የሚታወቀው የተባበሩት መንግስታት ድርጅት የኤድስ ጉዳይ መርሃ ግብር ያወጣው ዘገባ ዓለም አቀፍ ማህበረሰብ ለኤችአይቪ መስጠት ያለበት ምላሽ በወሳኝ ደረጃ ላይ ደርሷል ይላል። ባለፈው ዓመት በምስራቅና በደቡባዊ አፍሪካ ክፍሎች 800 ሺህ የሚሆኑ ሰዎች ኤችአይቪ ተገኝቶባቸዋል። በ380 ሺህ የሚገመቱ ሰዎች ደግሞ ከኤድስ ጋር በተያያዘ በሽታው ሞታቸውን ዘገባው አመልክቷል። ባለፈው ዓመት ኤችአይቪ ተገኘባቸው ከተባሉ ሰዎችና ከኤድስ ጋር በተያያዘ በሽታ ከሞቱት ከግማሽ በላይ በሞዛምቢክ፣ በደቡብ አፍሪካና በታንዛኒያ ነው ተብሏል። የክሬምሊን ቤተ መንግስት እንደሚለው የሩሲያው ፕሬዝዳንት ቭላድሚር ፑቲንና የፈረንሳዩ አቻቸው ኢማኑኤል ማክሮን ሶሪያ ውስጥ በህብረት የሰብአዊ ረድኤት አቅርቦት ስለማድረግ ጉዳይ ዛሬ በስልክ ተነጋግረዋል። ፈረንሳይ 50 ቶን የሚሆን የህክምና ረድኤት በላከች ማግስት ነው ሁለቱ ርዕሳነ ብሔራት የተነጋገሩት። ፈረንሳይ እርዳታውን የላከችው ሩሲያ እርዳታውን በመንግስት ቁጥጥር ስር ወደሚገኘው ምስራቃዊ ጎታ ለማጓጓዝ ከተስማማች በኋላ ነው። ከደማስቆ ወጣ ብሎ የሚገኘው አካባቢ አስከፊው ሚያዝያ እስካለፈው ሚያዝያ ወር በነበረው ጊዜ በአማጽያን ቁጥጥር ስር ነበር። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እና የአሜሪካው አቻቸው ማይክ ፖምፔዮም በሶሪያ ስላለው ሰብአዊ ቀውስ መፍትሄ ስለማግኘት ጉዳይ እንደተነጋገሩ የሩሲያው የውጭ ጉዳይ ሚኒስቴር ገልጸዋል። በመጨረሻም የመን ውስጥ ከሶስት ዓመታት በላይ ለሆነ ጊዜ ሲካሄድ በቆየው ጦርነት ምክንያት ሀገሪቱ በረሃብ አፋፍ ላይ መሆኗ ታውቋል። ከስምንት ሚሊዮን በላይ የሚሆኑ የሚላስ የሚቀመስ የሌላቸው ሰዎች በዓለም አቀፍ ረድኤት የሚተማመኑበት ሁኔታ ነው ያለው። አብዛኛው የምግብ ረድኤትና ሌሎች አስፈላጊ ሰብአዊ አቅርቦቶች የሚገቡት ወደ ሂዳ በተባለው የሀገሪቱ ወደብ በኩል ነው። ይሁንና ስትራቴጂያዊ በሆነችው ከተማ አጠገብ የሚካሄደው ከባድ ውጊያ ወሳኝ በሆነው የረድኤት አቅርቦት ላይ አደጋ ደቅኗል ሲሉ የዓለም የምግብ መርሃ ግብር ቃል አቀባይ በቲና ሉሸር አስገንዝበዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
የዓለም ዜናዎችን አደመጥን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የቅዳሜ ምሽት ዝግጅታችን ይቀጥላል። ከቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር የአስመራው ዘጋቢያችን ያደረገው ቆይታ የኢትዮጵያ አየር መንገድ ዳግም ወደ ኤርትራ መብረር መጀመሩ ምክንያት በማድረግ ወደ አስመራ የበረረውን የልዑካን ቡድን በመምራት የተጓዙት የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ መሆናቸው ይታወቃል። ትናንት ከኤርትራው ባልደረባችን ከብርሃነ በርሀ ጋር አጭር ቆይታ አድርገው ነበር። ቀጥሎ ይቀርባል።
በኢትዮጵያና በኤርትራ መካከል ያለውን የኢንዱስትሪ እንቅስቃሴዎች ለማጎልበትና ገበያን ለማረጋጋት በቅድሚያ በአፍሪካ ቀንድ ውህደትና ትብብርን ማጠናከር እንደሚያስፈልግና በዚሁም ውስጥ ሁለቱም አገሮች ግንኙነታቸውን በማጠናከር መስራት እንዳለባቸው ከጠቀሱ በኋላ ገበያውን ለማረጋጋት መደረግ ያለበትን አስረድተዋል።
ዋናው ነገር የህብረተሰቡ ፍላጎት በምን ላይ የተመሰረተ ነው የሚለው ገበያን ለማረጋጋት ወሳኝ ነው የሚሆነው። በዚህ አኳያ ሁለቱ የየራሳቸውን ተነጻጻሪ ጠቀሜታቸውን ከተጠቀሙ አንዱ በአንዱ ላይ ያለውን ገበያን የሚያናጋ ነገር ማካካስ ይቻላል። ስለዚህ የተያያዘ ነው። ገበያ ለብቻው አይሰራም። ገበያውን ለማረጋጋት ወይም ደግሞ ኢንፍሌሽነሪ እንዳይሆን የማድረግ የዋጋ መቀነስ እንዲኖር ለማድረግ እነዚህ ተነጻጻሪ የሆኑ ጉዳዮችን ማየት ይገባናል።
ስለ ሁለቱ ሀገሮች ወደብ አጠቃቀም ሲናገሩ የወደብ አጠቃቀም ለብቻው የሚታይ ሳይሆን ከኢንዱስትሪና ቱሪዝም ጋር ተያይዞ የሚሄድ እንደሆነ ነው የቀድሞ የኢትዮጵያ ጠቅላይ ሚኒስትር የገለጹት።
ይሄ የወደብ አጠቃቀም ለብቻው አይታይም፣ ከኢንዱስትሪላይዜሽን ጋር ተያይዞ ይታያል፣ ከቱሪዝም ጋር ተያይዞ ይታያል። ለምሳሌ የምጽዋ ቢች ንጹህ ቢች ነው፣ ግን አንዳንድ ቦታ ላይ ደርቲ የሆነ ቢች እንኳን ማአት ቱሪስት መጥቶ ይጎበኛል። ይሄ ሰርቪስ ኤክስፖርት ማድረጊያ ነው። የምጽዋ ቢች ኢትዮጵያ ውስጥ ላሊበላን አይቶ አክሱምን አይቶ አልነጃሽን አይቶ ፓርኮችን አይቶ ግን ቢች ስለሌለ ተመልሶ ይሄዳል። የምጽዋ ቢችም አብሮ ፓኬጅ ቢሆን ላሊበላን አይቶ አክሱምን አይቶ አልነጃሽን አይቶ ፓርኮችን አይቶ መጨረሻ ላይ ምጽዋ ላይ መጥቶ ተዝናንቶ በዚህ ፓኬጅ ተመልሶ ሁለቱም ሀገሮች ተጠቃሚ ይሆናሉ። የኢትዮጵያ አየር መንገድ በአፍሪካ ትልቁ አየር መንገድ ነው። ይሄ አየር መንገድ ሁለቱንም ሀገሮች ከዓለም ጋር ለማገናኘት ይችል ነበር። እነዚህን አድቫንቴጅስ አተናል። አሁን ግን ይሄን ማድረግ እንችላለን። we should be quickly intervening በዚህ አካባቢና ይሄን ስናደርግ ነው የወደብ አጠቃቀማችንም ሙሉ የሚሆነው። ለብቻው ተነጥሎ ሊታይ አይችልም። ያንን ማድረግ ባለመቻሉ 80 ሚሊዮን ዶላር በአመት አጥቷል። 80 ሚሊዮን ዶላር ለኢትዮጵያ ምን ያክል ሊሆን ነበር? ያን ያጣው ወደ ሌሎች ኢኮኖሚ በታዘዋውር ሌላው ቀርቶ 80 ሚሊዮን ዶላር ስንት አይሮፕላን ይገዛ ነበር? ስለዚህ እነዚህ ሁሉ ያጣናቸው ነገሮች አሉ። ሁለታችንም አጥተናል። በማስተካከል ብቻ ብዙ ለውጥ እናመጣለን። ከዛ አልፎ ቀደም የገለጽኩላችሁ የኢኮኖሚ ኢንተግሬሽን በማምጣት ዙሪያ ትልቅ አስተዋጽኦ ያደርጋል። ሰርቪስ ኤክስፖርት ቱሪዝም ላይ ከፍተኛ አስተዋጽኦ ያበረክታል። ግንኙነታችን የበለጠ ጠንካራ እንዲሆን ያደርጋል። ቀደም ያልኳችሁን ኢንቨስትመንት ፕሮሞት በማድረግ ሁለታችንን በጋራ የምንለማበት ሁኔታ ይፈጥርልናል።
አቶ ኃይለ ማርያም፣ በሁለቱ አገራት ያለው የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥል በተቋም ደረጃ መሰራት እንዳለበትም ጠቁመዋል።
የዚህ የህዝብ ለህዝብ ግንኙነት እኛ ወደድነውም ጠላነውም ዲፕ ኢንትሬንችድ የሆነ ማንንም ሊያፈርሰው የማይችል መሆኑን አይተናል። ይሄንን ፕላትፎርሞች የማዘጋጀት ነው የሚሆነው። እንዴት አድርገን ባህል ቡድኖች መገናኘት አለባቸው? እንዴት አድርጎ ስፖርት እንቅስቃሴዎች አንድ ላይ መምጣት አለባቸው? እንዴት አድርጎ የዩኒቨርሲቲዎች ግንኙነት መጠናከር አለበት? እንዴት አድርጎ የሃይማኖት ተቋማት ግንኙነት መጠናከር አለበት? እንግዲህ የህዝብ ለህዝብ ግንኙነት ተቋማዊ መሆን አለበት። ዝም ብሎ የህዝብ ለህዝብ ግንኙነት ተብሎ ሊሰራ አይችልም። ኢትዮጵያ አየር መንገድ በዚህ ምንድነው መጫወት የሚችለው ሚና?
በሁለቱ አገራት መካከል በተፈጠረው ግጭት በረራው ለ20 አመታት ተቋርጦ በመቆየቱ ሁለቱም አገሮች ክፉኛ እንደተጎዱ የጠቀሱት አቶ ኃይለ ማርያም የኢትዮጵያ አየር መንገድ ዳግም በመከፈቱ ለሁለቱም ሀገራት የሚሰጠውን የኢኮኖሚ ጥቅም አስረድተዋል።
በእስታንቡል በኩል ወይ በካይሮ በኩል ወይ ደግሞ በዱባይ በኩል የሚደረግ ጉዞ በትንሹ በሶስት እጥፍ ኤርትራውያን ወጪ እንዲያወጡ አድርጓል። አዲስ አበባ እዚህ ቅርብ ያለ ኮኔክት ማድረግ ሲችሉ 300 በ300 ዶላር መብረር የሚችል ሰው 1200 ዶላር ድረስ እንዲከፍል ተገድዷል። ይሄ ለቢዝነስ ለእንቅስቃሴ ገቺ ነው እና ይሄንን ይሰብራል በመጀመሪያ ደረጃ። ሁለተኛ ኢትዮጵያ አየር መንገድ በአመት በእኛ ጥል ምክንያት 80 ሚሊዮን ዶላር ያጣል። ምክንያቱም የኤርትራን አየር ክልል ማለፍ ስለማይችል በተለያዩ አየር ክልሎች ሲዞር የሚከፍለው ወጪ በጣም ሰፊ ነበር እና ወደ አውሮፓ ወደ መካከለኛው ምስራቅ ቀላሉ መንገድ በኤርትራ በአየር ክልል መሄድ ነው።
ቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ከፕሬዝዳንት ኢሳያስ አፈወርቂ ባደረጉት የመጀመሪያ ግንኙነት ያለፈውን በመርሳት ህዝቦቻቸውን ለመካስ እንደተስማሙ ከገለጡ በኋላ በኤርትራ ህዝብና መንግስት በኩል ለተደረገላቸው ወንድማዊ አቀባበል ምስጋናቸውን አቀርበዋል። ብርሃኔ በርሀ ለአሜሪካ ድምጽ ከአስመራ።
ዝግጅታችን ይቀጥላል። አድማጮች አብራችሁን ቆዩ። ቆይታ ከእስክንድር ነጋ ጋር። በቅርቡ ከእስር መለቀቁን ተከትሎ በዩናይትድ ስቴትሱ የዓለም አቀፍ ጉዳዮች ጥናትና አመራር ተቋም አትላንቲክ ካውንስል ጋባዥነት ላለፉት ሁለት ወራት
በተለያዩ የዩናይትድ ስቴትስ ግዛቶች በተለያዩ መድረኮች በወቅቱ የኢትዮጵያ ጉዳዮችና ዘላቂ አቅጣጫዎች ዙሪያ ሐሳቡን ሲያካፍል ከቆየው ጋዜጠኛ እስክንድር ነጋ ጋር የተካሄደ ቃለ ምልልስ ነው። ቀደም ሲል እንዳልነው እስክንድር በዩናይትድ ስቴትስ ቆይታው ከተሳተፈባቸው በርካታ መድረኮች ባንዳንዶቹ የተገኘው አሉላ ከበደ በያዝነው ሳምንት መጀመሪያ ወደ አገሩ ከመመለሱ ጥቂት ቀናት አስቀድሞ ወደ ስቱዲዮ ጋብዞ አወያይቶታል። ሰላምና አገራዊ መግባባት፣ ዲሞክራሲያዊ ሽግግርና ነጻነት እስክንድር በተጋበዘባቸው መድረኮች በተደጋጋሚ ካነሳቸው ጭብጦች ውስጥ ናቸው። በኢትዮጵያውያንም እንዲሁም በአሜሪካውያን ተቃዋማት ተወያይቷል። በመድረኮቹ ለቀረቡለትም ጥያቄዎች ማብራሪያ ሲሰጥ የመከታተል እድል አግኝቷል። አሉላ የዩናይትድ ስቴትስ ቆይታውን ጨምሮ በእነኚህ ለእስክንድር ባነሳቸውና በተቃቀፍናቸው ጭብጦች ዙሪያ ሰፋ ያለ ውይይት አድርገዋል። ባለፈው ረቡዕ አጠር ያለውን የመጀመሪያውን ክፍል አቅርበውልን ነበር። የምሽቱም እልባት ከተደረገበት ይሆናል የሚነሳው።
ለዚህ ባለፈው ሁለትና ሶስት ሳምንታት ውስጥ መዛን ቀስ ያለውን አነሳሰው ሁሉ አጣጥተው እንደውም ከሚጠበቅባቸው በላይ ሰርተዋል ማለት ይቻላል። እና እኔም በመቶ ቀናት ውስጥ በጣም ረክቻለሁ። ከሁሉም በላይ ግን ምንድነው ከዚህ ከመቶ ቀናት ውስጥ ትልቁ ነገር ምንድነው ያልከኝ እንደሆነ አሁን መጨረሻ ላይ ፓርላማ ቀርቦ የሰጡት ሪፖርት ነው። ትልቁ ቁም ነገር ይሄ ነው። አሁን ኢትዮጵያ ውስጥ በኢህአደግ ውስጥ ያለው ለውጥ ፈላጊ ኃይል ግልጽ የሆነ በላይነት ይዟል። አሁን ለውጥ የሚፈልገው ኃይል የበላይነት ይዟል። ስለዚህ አሁን ወደ እኛ ነው፣ ወደ ህዝብ ነው የሚመለከተው። አሁን እኛና የለውጥ በኢህአደግ ውስጥ ያለው ለውጥ የሚፈልገው ኃይል እኛና እነ ዶክተር አብይ ወደሚቀጥለው ምዕራፍ እንሄዳለን ማለት ነው። የሚቀጥለው ምዕራፍ ምንድን ነው? ምን አይነት ለውጥ መምጣት ነው መምጣት?
ቀጣዩን ጥያቄ ቀድመህ ያነሳ ይመስለኛል። በኢህአዴግ ውስጥ ቀደም ሲል ለውጥ አራማጅ ኃይል አለ፣ ያን ለውጥ ሊቃወም የሚፈልግ አካል አለ በሚል ይነገር የነበረውን አሁን ያ ሂደት አብቅቶለታል፣ ቀጣዩ ህዝብና የለውጥ አራማጅ ኃይሉን የሚደግፍ እንቅስቃሴ ነው ወደሚለው ወስደዋል። ምን አይነት ለውጥ የሚለውን ጥያቄ ከመመለሳችን በፊት አሁን በሀገሪቱ ውስጥ ያሉ እንቅስቃሴዎችን በተወሰነ ደረጃ ለማየት እንሞክር። በአንድ በኩል ያልከው የለውጥ እንቅስቃሴ በጠቅላይ ሚኒስትሩ መሪነት የሚደረገው አለ። በሌላ በኩል በተቃውሞ ጎራ ተሰልፈው የነበሩ ቀደም ሲል አገር ውስጥ ገብተው መንቀሳቀስ እድል ያልነበራቸው ጭምር አብዛኞቹ ገብተዋል፣ እየገቡ ናቸው። በሌላው ጎራ አንዳንድ እንቅስቃሴዎች፣ አሉታዊ የሆኑ እንቅስቃሴዎች መጠነኛም ቢሆኑ ግጭቶች ይታያሉ። ማን፣ እንዴት፣ በምን ተቀሰቀሱ? በውል ያለቀ የተጠናቀቀ መረጃ የለምና ቅድም ያልከውን የቦምብ ጥቃት ጀምሮ ባለቤቶቹ በመንግስት ሲገለጹ ድረስ ማንነታቸውን ለምን እንደተደረገ ዝርዝሩ ስላንገባ እንችላለን። ነገር ግን እንዲህ ያሉ እንቅስቃሴዎችም አሉና እስኪ በየፈርጁ ለመመልከት ሞከር። አንተ እስከምትረዳው ድረስ እነኚህ የተለያየ ቀለም ያላቸው እንቅስቃሴዎች ምን አይነት ቀጣይ እርምጃ፣ ቀጣይ ሂደት፣ ቀጣይ በር ይከፍታሉ?
አሁን ያነሳኸው የግርግር በየቦታው ብልጭ ድርግም ሲል እናያለን። ይሄንን ለሁለት መክፈል እንችላለን። አሁን ጠቅላይ ሚኒስትሩ ያሉትን ይዘን ስልጣን ላይ የነበረው እና ለውጥ የማይፈልገው ኃይል ሲፈራገጥ የሚከሰቱ አለመረጋጋቶች አሉ፣ ረብሻዎች አሉ። ይሄ በስርዓቱ ላይ የሚያመጣው አደጋ የለም። ደግሞ በየቦታው ላይ ብሔርን ለብሔር ለማጋጨት የሚደረጉ ሙከራዎች አሉ። በሃይማኖቶች በተለያዩ ሃይማኖቶች መካከል ግጭቶች ለመፍጠር የሚደረጉ ሙከራዎች አሉ። ይሄ ግን የጠቅላይ ሚኒስትሩ እንዳልኩት ልድገመው እና የጠቅላይ ሚኒስትሩን ግምገማ መሰረት አድርገን በስርዓቱ ላይ ያመጡት አደጋ የለም ማለት እንችላለን። ስለዚህ እንግዲህ ፈጣን የሆነ አሁን ይሄ እንግዲህ ኳሊፋይድ ይሆናል። አሁን ለጊዜው አሁን ባለንበት ሁኔታ ሀገር ውስጥ ካለው የፖለቲካ ሂደቱ ከደረሰበት ደረጃ ተነስተን ይሄ ስርዓቱን ለመቀልበስ አደጋ የሚያመጣ አይደለም። ካልታረም ማለትም አድሬስ ካልተደረገ ግን ሊያመጣ ይችላል። ሀንድል ካልተደረገ እንዴት ነው ሀንድል መደረግ አለበት? እንዴት ነው መያዝ ያለበት በምንለው የጸጥታ ኃይሎች ተግባር አለ። በሌላ በኩል ደግሞ ፖለቲካዊ መፍትሄ ይሻለ፣ ሁለቱም ያስፈልጋል። በነገራችን ላይ ይሄ አሁን ከዚህ ከለውጥ ከማይፈልገው ሀይል የሚመጣው ትንኮሳ ጸጥታ ችግር ነው። የጸጥታ ችግር ግን የሚመጣው ያልተፈቱ የፖለቲካ ችግሮችን ተገን አድርጎ ነው። እነዚያ የፖለቲካ ችግሮች ካልተፈቱ ብሎ ወደ ትልቅ ችግር፣ ወደ ሀገራዊ ችግር፣ ወደ ሀገራዊ ቀውስ የሚወስድ ችግር ሊወስድ ይችላል። ስለዚህ በአንድ በኩል በጸጥታ ኃይሎች እየተስተናገደ፣ በሌላ በኩል ግን የፖለቲካውን ችግር መፍታት መቻል አለበት። አሁን ጥያቄው ይሄ የፖለቲካ ችግር ምንድን ነው? የፖለቲካ ችግር ምንድን ነው? ሀገሪቱ ውስጥ የዲሞክራሲ ጥያቄ አለ። ይሄ መሰረታዊ የሆነ የዲሞክራሲ ጥያቄ አለ። በቋሚነት በዘላቂነት ከምንጩ ማድረግ የምንችለው አደጋውን ከምንጩ ማድረግ የምንችለው የፖለቲካ ጥያቄ ስንመልስ ስንፈታ ነው። የዲሞክራሲ ጥያቄ ስር ነቀል በሆነ መንገድ መፈታት አለበት።
ትልቁ ጥያቄ ጋር ደርሰሃል። በተለያዩ መድረኮች ይሄንን ጭብጥ ገፋ አድርገህ ሄደሃል። የቅርቡ ምናልባትም ለነኙ ውይይቶች መነሻ የሆነን ጭምር ዋሽንግተን ዲሲ በሚገኘው በፕሬስ ክለብ የመገናኛ ብዙሃን ማዕከል ልበለው አሜሪካውያን ጋዜጠኞች ጥያቄዎች የቀረቡልህ ያስተናገድክበትን መድረክ ተከታትለናል። በሱም ላይ ገፍተህ ስትናገር ተከታትያለሁ። እንዲሁም ለኢትዮጵያውያን ባደረግካቸው ግግሮች፣ ባቀረብካቸው ሀሳቦች ላይ ለአንተ አቀባበል በተደረገው ስነስርዓት ላይ በዝርዝር በጣም ስፋት ያለው ሀሳብ አቅርበሃል። ይሄ ስር ነቀል የሚለው ቃል ምንም እንኳን ቃሉ እንግዳ ባይሆንም አሁን ካሉት እንቅስቃሴዎች ጋር ምን ማለት ነው? በተጨባጭ ስር ነቀል ስትል ምን አይነት የለውጥ እንቅስቃሴ የለውጥ ሂደት ነው ያልከው? ያለው ባጭሩ ስም መልስና ሌሎች ጥያቄዎችን ላከታት።
እሺ፣ ባለፉት 2-3 አመታት በነበረው ሀገሪቱ ተገባችበት አለመረጋጋቱ ሀገሪቱን ወደ ለውጥ እንቅስቃሴ ውስጥ አስገብቷታል። ይሄ በምን ተገለጸ? በዋናነት ምን ተገለጸ? ኢህአዴግ ውስጥ በመጣ ያመራር ለውጥ ተከስቷል። ስለዚህ ለውጥ ስንል አንዱ በምን ተከስቷል? በኢህአዴግ ደረጃ የተከሰተ ለውጥ አለ። ጸረ ለውጥ ኃይሎች ተሸንፈው ለውጥ የሚፈልጉ ኃይሎች ስልጣን ይዘዋል። ይሄ እንግዲህ አንድ የለውጥ መገለጫ ነው። አሁን እዚህ ላይ ላይቆም ይፈሉ። አሁን ጥያቄው ምንድን ነው? እዚህ ላይ ይሄንን ለውጥ በኢህአዴግ ውስጥ የመጣውን ለውጥ እዚህ ላይ መቆም አለበት ወይ? ጥገና ለውጥ ምን ነው? እዚህ ላይ ይሄ ለውጥ ተከስቷል ኢህአዴግ ውስጥ። ይሄ የቀኝ ጅቦች ተሸንፈዋል። አዲስ አመራር መጥቷል። ይሄ አመራር ተወሰነ ነገር ይለቃል። አሁን እኔ በምሰራበት የፕሬስ መስክ ውስጥ ከዚህ በፊት የተከለከሉት ጋዜጦች እንዲሰሩ ዳግም ይፈቀድላቸዋል። የፕሬስ ህጉ ይሻሻላል እና ጠፍቶ የነበረው ጠቦ የነበረው ተዘግቶ የነበረው ሜዳ የፕሬስ ሜዳ ይከፈታል ማለት ነው። በሌላ በኩል ደግሞ ፓርላማ ሙሉ ለሙሉ ለኢህአዴግ ቁጥጥር ስር ወድቋል። ስለዚህ ከአሁን በኋላ የሚደረጉ ምርጫዎች ተቃዋሚዎቹ ምንና ምናልባት 1/3 መቀመጫ ምናልባት 40% መቀመጫ 51 ጥገና ያለው ስትሆን 51 ኢህአዴግ ከስልጣን ያለቅም ማለት ነው። እዚህ ላይ ነው ጥገና ያለው የምንለው ስነቀሉትና ለገራሉ ተምለለው እዚህ ላይ ነው። ለማንኛውም ይሄ ፓርላማ ውስጥ እንዲገቡ ይደረጋል። ግን አንድ ነገር አይደረግም። ለገራሉ ስኮራ ድረስ ምንድነው የማይደረገው? ኢህአዴግ ከስልጣን ያለቀ ኢህአዴግ በስልጣን ላይ እንዳለ ይቀጥላል። ኢህአዴግ ነው የለውጡን ሂደት የሚመራው። ለውጡ ምን መሆን እንዳለበት የሚወስነው ኢህአዴግ ይሆናል ማለት ነው። ይሄን ነው ስነቀሉ የምንለው። ኢህአዴግ ስልጣን በማይነካበት አንድ መስመር ይስተማራል። ጥገና ይሉት አንድ መስመር ይሰመራል። አሁን ኢህአዴግ ውስጥ ለውጥ አለ። እሱ ራሱ እንደ አንድ እመርታ፣ እንደ አንድ ግኝት፣ እንደ አንድ ውጤት ተቆርጦ በቃ እዚህ ጋር መቆም አለበት።
ይሁንኝ ተብሎ እንዲቆም ተደርጎ ነው ወይስ የለውጡ ሂደት ጊዜውና ቦታው በፈቀደለት ቦታ ተገኝቶ ነው? እንዴት ነው እሱን የምትለየው?
ይሄ እንግዲህ አሁን እኮ ስልጣን ያዙ ሰዎች መስሎ ነው። በቃ እስካሁን ድረስ ይሄ በዚህ ለውጥ ረክተው አሁን ጥገና ይሉት ምንድነው? በዚህ ለውጥ ረክተው ይሄውና እኮ ፓርቲ ውስጥ ለውጥ መጥቷል። ታምራዊ ለውጥ መጥቷል። ከስታል ተብሎ ማይታሰብ ለውጥ መጥቷል። ከዚህ በኋላ ይበቃል። ኢህአዴግ አሁን ኢህአዴግ ውስጥ አንድ ለውጥ ተከስቷል። ግን ይሄ ደግሞ ኢህአዴግን ከስልጣን እስከሚፈነቅል እስከሚወርድ ድረስ መድረስ የለበትም። እስካሁን ድረስ እርግጥ ይሄ አሁን ነባሩ አመራር ከዚህ ጊዜ ነበረው ኢህአዴግ አመራር ሁሉን ነገር አፍኗል። የአፈና ነው ይህን ህዝባዊ ተቃውሞ ያስነሳው። ስለዚህ ስርዓት በጥገና ለውጥ የሚዘገብ ምርጫ ይኖራል። በዛ ውስጥ የሚኖረው ምርጫ ኢህአዴግን በምንም ተአምር ኢህአዴግን ለሽንፈት ማያበቃ ምርጫ ነው። በስር ነቀል ለውጥ የምናመጣው ምርጫ ግን ኢህአዴግን ለሽንፈትም ሊዳርግ ይችላል። 100% ይዳርጓል ማለት አይደለም። እሱም የሚወስነው መጨረሻ ላይ ህዝብ ነው። ግን ኢህአዴግ የሚሸነፍ ከሆነ ኢህአዴግ ላሸነፈው ፓርቲ ስልጣን ወይም ደግሞ ያሸነፈው ፓርቲ ስልጣን የሚረከብበት ሁኔታ ያመቻቻል ማለት ነው። ይሄንን ለማድረግ ምን ያስፈልጋል? ነጻ ተቋማት ያስፈልጋሉ። ምን አይነት ነጻ ተቋማት? መንግስታዊ ነጻ የሆኑ መንግስታዊ ተቋማት ያስፈልጋሉ።
ከፓርቲ ተጽዕኖ ውጭ ማለት ነው። የዲሞክራሲያዊ ሂደትን ሊያራምዱ የሚችሉ ተቋማት ነው። እስኪ ዘርዘር አድርጋቸው ለማለት ነው።
እነሱ እነማን ናቸው? ያለ እንደሆነ ምርጫ ቦርድ አለ። በጣም ማዝነው ብዙ ጊዜ ስለ ምርጫ በሚነገርበት ጊዜ ሰውት ግን ጠለጠሩ ነጻ ምርጫ ቦርድ ላይ ብቻ ግን ብቻውን በቂ አይደለም። አንዱ ነው ነጻ ምርጫ ቦርድ። ከዛ በኋላ ደህንነቱ አለ። ከዛ በኋላ ፖሊስ አለ። ከዛ በኋላ ሰራዊቱ አለ። አምስተኛና ደግሞ ወሳኝ ደግሞ ቀበሌዎች አሉ። የገበሬ ቀበሌ ማህበር እና የከተማ ውስጥ ደግሞ የቀበሌ
ለህዝቡ ቅርብ ይሆኑ
ለህዝቡ ቅርብ ያሉ በመርጫውት ቁልፍ ሚና የሚጫወቱት ማለት ናቸው። እነዚህ ከፖለቲካ ወገንተኝነት መጥራት አለበት። ሀገሪቷን ለመጠብቻለም ለማዘጋጀት ማለት ነው። ሁሉንም የፖለቲካ ድርጅቶች በነጻነት ተናግረው የሚችል ድባብ ለመፍጠር ማለት ነው። ሁሉም የፖለቲካ ድርጅቶች ተጣምረው አንዱ አንዱን እየተበቀ ማለት ነው። ቼክ ኤንድ ባላንስ ይባላል።
በስርዓት መዋቅሮች ውስጥ እንደሚኖረው በዚህ ሽግግር ሂደት ውስጥም ያን አይነት መሰረት ይኖር ይያልከ
ነው። ያ ማለት ምንድነው? የፖለቲካ ድርጅቶች ተጣምረው እነዚህን ተቋማት ከፖለቲካ ተጽዕኖ ነጻ ያወጣቸዋል ማለት ነው። ለዚህ ነው ሽግግር መንግስት ጥያቄ ወሳኝነት አለው። ሀገሪቷን ለነጻ ምርጫ ማብቃት ወሳኝነት አለው። ነጻ ምርጫ እንዲኖር ነጻ ተቋማት ያስፈልጋል። ነጻ ተቋማት ደግሞ እንዲኖሩ ገለልተኛ መንግስት ያስፈልጋል። ገለልተኛ መንግስት በሚልበት ጊዜ ከፖለቲካ ድርጅቶች የቴክኖክራቶች መንግስት ማለት አይደለም። የተለያዩ የፖለቲካ ድርጅቶች አንድ ላይ ተጣምሮ የሚሰሩት መንግስት ነው። ስለዚህ ኢህአዴግን ጨምሮ ግንቦት ሰባት ሆነ ግን እነዚህ ዋና ዋና የሚባሉት የፖለቲካ ድርጅቶች ኢትዮጵያ ውስጥ ብዙ የፖለቲካ ድርጅቶች አሉ። እነሱን ሁሉ ሽግግር መንግስት ውስጥ ማካተት አይቻልም። ዋና ዋናዎቹ ምንድን እናውቃቸዋለን። ኢህአዴግና ዋና ዋናዎቹ የፖለቲካ ድርጅቶች የሽግግር መንግስት መስርተው በዚህ ሽግግር መንግስት ጊዜ ብቻኛ ተልእኮ ይኖራቸው አንድ ብቻ ተልእኮ ይኖራቸው ይሄም ተልእኮ እነዚህን ተቋማት አጽብቶ ሀገሪቷን ለነጻ ምርጫ ማዘጋጀት ነው። ኢህአዴግ ይካተታል በዚህ መንገድ አለ ማለት ነው። ይሄን መስርተው ለምደምለው በዚህ መንገድ አልፈን ነው ወደ ስር ነቀሉት የሚለው በዚህ መንገድ አልፈን ነው ሀገሪቷን ለነጻ ምርጫ ማዘጋጀት ማለት ነው። ስር ነቀሉት ማለት ነው። ግርድፉ ይሄ ነው።
እስከንደር ይሄ ምናልባትም ብዙ የሚያወያይ ይመስለኛል የሚያነጋግርም ነው። ለአንዳንዶች አሁን የተያዘው ጅምር የሽግግር ሂደት ተደርጎ ነው የሚወሰደው ያላለቀ የስልጣን ዘመን እንደማጠናቀቅና ለቀጣይ ምርጫ ማዘጋጀት ተደርጎ የሚወሰዱ ወገኖች አሉ። አንተ ደግሞ ይሄ ራሱ ሌላ የሽግግር መንግስት አካል እንዲሆን አሁን የለውጥ አራማጆቹ ሌሎች ተቃዋሚ ቡድኖች ጋራ ተጣምረው የሚያካሂዱት ለዛ ለውጥ የሚያበቃ የሽግግር መንግስት አካል እንዲሆን ነው እየጠየቀ ያለውና ይህ ሁኔታ ቀድሞ ከመታሰበው ወይም ሌሎች ከመያነሷቸው ጠቅላይ ሚኒስትር አብይ አህመድ እስካሁን እየሰሩ ባሉት ክንውን አንተም በገመገምከው መልካም ስራዎች እያደረጉ ነው ወደዚያ ይወስዱናል ብሎ ተስፋ አደረጉ ወገኖች እንዴት ታስታርቀዋል አንተም ትሎናል? አድማጮች ከእስክንድር ጋር የጀመርነው ቃለ ምልልስ አላበቃም። ለዚህና ለሌሎች ጥያቄዎች ሰጣው ምላሽ ጀምረን በቀጣይ ፕሮግራማችን እንመለሳለን። ሙሉን ዝግጅት ግን በድረገጻችንና በፌስቡክ ገጻችን ተከታተሉ።
ለዛሬ ቅዳሜ ምሽት የተሰናዱት ቅንብሮች የተጠናቀቁ ይመስላል። እንግዶቻችንንና ባልደረቦቻችንን አመሰግናለን። ዋና ዋናዎቹ የምሽቱ ዜናዎች ከተደመጡ በኋላ ይሆናል የምንሰናበተው። እስከዚያው መዳረሻ አንድ ሙዚቃ እንጋብዛለን።
Mama, you're my mama.
አሁን ደግሞ አግማጦች የማጠቃለያ ዜና ይነበባል። የዩናይትድ ስቴትስ መንግስት እንዲሁም የግል ዘርፍ የስለላና የጸጥታ ባለስልጣኖች ላለፉት በርካታ ወራት የሩሲያ ሳይበር ጥቃትና ማህበራዊ ሚዲያን በመጠቀም ተጽዕኖ ለማሳደር የምታደርገው ጥረት ማዝገም አስገርሟቸዋል። ሐማስ ከእስራኤል ጋር ያለው የተኩስ ማቆም ስምምነት እንደተጠበቀ ነው ሲል ዛሬ አስታውቋል። ሐማስ ይህን ያለው ለወራት ያህል የውጥረት ሁኔታ እየከረረ በሄደበት ወቅት ነው። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ፖምፔዮ ዓለም አቀፍ ማህበረሰብ አሁንም ቢሆን ሰሜን ኮሪያ ከኒውክሌር መሳሪያ ነጻ እንድትሆን መግፋት ይኖርበታል ብለዋል። ካሜሩን በገባው የኮሌራ በሽታ ምክንያት ቢያንስ 24 የሚሆኑ ሰዎች ህይወታቸውን አጥተዋል። በማዕከላዊ አፍሪካ ሀገር በብዙ መቶዎች የሚቆጠሩ ሰዎች በፍጥነት ወደ ተለያዩ ሆስፒታሎች ተወስደዋል። UN AIDS በሚል ሕጽሮት የሚታወቀው የተባበሩት መንግስታት ድርጅት የኤድስ ጉዳይ መርሃ ግብር ያወጣው ዘገባ ዓለም አቀፍ ማህበረሰብ ለኤችአይቪ መስጠት አለ።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምሽቱ 3 እስካሁን 4 ሰዓት ሲያስተላልፍ የቆየው የቅዳሜ ምሽት ፕሮግራም እዚህ ላይ አበቃ። ያስተናገድኳችሁ ቆንጂት ታዬ ነኝ። ፕሮግራማችንን የመራልን ንጉሱ ታምሬ። ነገ እሁድ ከልዩ ልዩ ወቅታዊ ቅንብሮች ጋር በ3 ሰዓት እስከምንገናኝ በሰላም ደሩ።